ኢትዮጵያና ቻይና በየሀገሮቻቸው ገንዘብ መገበያየት የሚችሉበትን ስምምነት መፈጸማቸውን ኢትዮጵያ ገልጻለች። የገንዘብ ልውውጥ ስምምነቱ ትላንት ላይ መደረሱን የገለጹት የገንዘብ ሚኒስትሩ አህመድ ሺዴ በማዕከላዊ ባንኮች ንግግር ላይ በመመስረት ስምምነቱ እንደሚተገበርም ጠቁመዋል። ስምምነቱ የተለያዩ ጠቀሜታዎች እንዳሉት የገለጹት የምጣኔ ሀብት ተንታኝ አቶ ክቡር ገና በበኩላቸው ከሁለቱ ሀገራቶች አቅምና የንግድ ልውውጥ ሚዛን አለመመጣጠን ጋር በተገናኘ አነጻጽረው የቻይና ተጠቃሚነት ግን ከፍ ሊል እንደሚችል አብራርቷል። በመሆኑም በልውውጥ የሚገኘው ገንዘብ ኢትዮጵያ ለምጣኔ ሀብቱ ጠቃሚ በሆኑ ዘርፎች ላይ ማዋል እንዳለባት ነው የጠቆሙት። ኬኔዲ አባተ ዘገባለሁ።
ቤጂንግ ላይ በተካሄደው የቻይና አፍሪካ የትብብር መድረክ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ ትናንት ነሐሴ 30 ቀን 2016 ዓ.ም ከቻይና ጠቅላይ ሚኒስትር ሊ ኪያንግ ጋር በሁለቱ አገሮች መካከል ያለውን ትብብር የበለጠ ለማጠናከር በሚያስችሉ መንገዶች ላይ ውይይት ማድረጋቸውን በማህበራዊ የትስስር ገጾቻቸው ገልጸዋል። በሁለቱ አገሮች መካከል 17 የመግባቢያ ሰነዶች መፈረማቸውንም ጠቅላይ ሚኒስትሩ ይፋ አድርገዋል። ከስምምነቶቹ መካከል የመገበያያ ገንዘብ ልውውጥ እንደሚገኝበት ወደ ቤጂንግ ያቀናው የኢትዮጵያ ልዑክ አባል የሆኑት የገንዘብ ሚኒስትሩ አቶ አህመድ ሺዴ በብሔራዊው የኢትዮጵያ ቴሌቪዥን በተላለፈው ንግግራቸው አስታውቀዋል።
የከረንሲ ስዋፕ ወይም ብርና በዩዋን መካከል መለዋወጥ በቀጥታ እንድንችል ዛሬም ከስምምነት ደርሶ የሚመለከታቸው ሁለቱ ብሔራዊ ባንኮች በጋራ አብሮ እንዲሰሩ መመሪያ እንደሚያስተላልፉ ቃል የገቡበት ሁኔታ ነው ያለው። ስለዚህ ይሄም ደግሞ ቻይና ከኢትዮጵያ የምትገዛውን ምርት ወይም እኛ ከቻይና መንገዛው የቀጥታ መገበያየት በሁለቱ አገር ገንዘቦች የመቀያየርና በዛ የመገበያየት ኢንቨስትመንትን ፋሲሊቴት የማድረግ ጉዳይ አንዱም ይሄ ነው።
ኢትዮጵያና ቻይና በየሀገሮቻቸው ገንዘብ ለመገበያየት ያደረጉት ስምምነት ኢትዮጵያ ባለፈው የሐምሌ ወር ከተባበሩት አረብ ኤምሬቶች ጋር ካደረገችው ስምምነት ጋር ተመሳሳይ መሆኑንም ሚኒስትሩ አክለው ገልጸዋል። ኢትዮጵያና የተባበሩት አረብ ኤምሬቶች ባለፈው ሐምሌ 9 2016 ዓ.ም የኢትዮጵያ ብሔራዊ ባንክ 3 ቢሊዮን ድርሃም በተባበሩት አረብ ኤምሬቶች ማዕከላዊ ባንክ ተቀማጭ እንዲኖረውና የተባበሩት አረብ ኤምሬቶች ማዕከላዊ ባንክ በአንጻሩ 46 ቢሊዮን ብር በኢትዮጵያ ብሔራዊ ባንክ እንዲቀመጥለት መስማማታቸው ይታወቃል። የመገበያያ ገንዘብ ልውውጥ ስምምነት ሲፈጸም የስምምነቱ ፈጻሚ ሀገራት አቻ ግምት ያለው የየሀገሮቻቸውን ገንዘብ በመለዋወጥ ለንግድና ኢንቨስትመንት ጉዳዮች መጠቀም ያስችላቸዋል። በኢትዮጵያና በቻይና መካከል የተደረሰው ስምምነትም በሁለትዮሽ የንግድ ግንኙነት ውስጥ እንደ ዶላር ካሉ ዓለም አቀፍ ተቀባይነት ያላቸው የመገበያያ ገንዘቦች ውጭ ተጨማሪ አማራጭ በመፍጠር ንግድና ኢንቨስትመንትን ሊያቀላጥፍ እንደሚችል የአፍሪካ ንግድ ምክር ቤቶች ዋና አስተዳደር የሆኑት የምጣኔ ሀብት ባለሙያ አቶ ክቡር ገና ይገልጻሉ።
ሁለቱም አገራት መጀመሪያ በተመኑ ይስማማሉ። አንድ ብር ምን ያህል ዩዋን ያወጣል ወይም አንድ ዩዋን ምን ያህል ብር ያወጣል የሚባለው ይስማሙና በዛ መሰረት ሁለቱ ተስማምተው በዚህ ኢንተረስት ሬት ባንክ ውስጥ ተቀምጦ አቅማቸው የሚፈልገው የሚችለው ቦታ ድረስ ውል ይፈራረማሉ። ማለት የቻይና ቢዝነሶች ከኢትዮጵያ ለሚገዙት ወይም ኢትዮጵያ ውስጥ ለሚሰሩት ስራ የሚከፈላቸው በብር ይሆናል። የኢትዮጵያ ደግሞ ቻይና ውስጥ ሄደው የሚከፈላቸው በዩዋን ይሆናል ማለት ነው። በዶላር ከመጠቀም ያድናል ማለት ነው ሁለቱን ሀገራት። እና የሚፈለገውም እሱ ሊሆን ይችላል። እኛ ከቻይና ብር የምንገዛ ከሆነ እነሱ ደግሞ ከኛ የሚገዙት በዩዋን እስከሆነ ድረስ ሁለቱም የውጭ ገንዘብ መፈለግ የለባቸውም። ግን እኛ ምን ያህል ነው ከቻይና የምንገዛው፣ እነሱስ ምን ያህል ነው ከኛ የሚገዙት የሚለው በጣም ወሳኝ ይሆናል ማለት ነው።
በስምምነቱ መሰረት የሚኖረውን የተጠቃሚነት ሚዛን በተመለከተ በሰጡን አስተያየት ደግሞ ቻይና በንግድና በኢንቨስትመንቱ ዘርፍ ካላት የበላይነት አንጻር የገንዘብ ልውውጡን የተሻለ በሚጠቅማት መልኩ ልትገለገልበት እንደምትችል ገልጸው ኢትዮጵያ ተጠቃሚነቷን ከፍ ለማድረግ በልውውጥ የሚገኘውን ገንዘብ ምርታማነትን ሊያሳድግ በሚችል ዘርፍ ላይ ማዋል እንደሚጠበቅባት ይመክራሉ።
አንደኛው የበለጠ ሊጠቀም የሚችልበት ሁኔታ ይኖራል። ለምሳሌ አሁን እኛ የተወሰነ ነገር ከዚህ ቤት የምንገዛቸውም ከቻይና ለምሳሌ ከብድሩ ጋር ተያይዞ ፕሮዳክቲቪቲያችንን የሚያሳድግ ግዢ ነው መፈጸም ያለብን ብዬ የምገምተው። ማለት ምንድን ነው? ማሽነሪ ይገባል ወይ ደግሞ ፓርቶች ይገባሉ ለፋብሪካ የሚውሉ። ከዛ ምርት ይወጣና ከዛ ፋብሪካ ወደ ውጭ ሊላክ የሚችልበት ሁኔታ ይመጣል፣ ዶላር ሳይገባበት ማለት ነው። የቻይና ደግሞ ቢዝነስማን ኢትዮጵያ ውስጥ ምን ሊያደርጉ ይችላሉ? የቻይኒዞቹ ከኢትዮጵያ የሚገዙት ምርት በጣም የተወሰነ ከሆነ ወደ ኢንቨስትመንት ነው የሚሄዱት። የሚገዛ ነገር ካለ ይገዛሉ፣ የሚፈልጉትን ከገዙ ባሻገር ኢንቨስት ማድረግ ይችላሉ፣ የተለያዩ ነገር ሊሰሩ ይችላሉ። እንግዲህ ሚዛኑ በየትኛው ጋር ያጋድላል የሚለው በዛ ነው የሚታየው። የቻይና ሚዛን እንዲያጋድል ይችላል። በሁለቱ መካከል ሚዛናዊ ካልሆነ አንደኛው የበለጠ ተጠቃሚ ይሆናል፣ አቅም ያለው ማለት ነው። ፋብሪካ ለማቋቋም ከፈለጉ የሰው ኃይል እዚህ ለራሳቸው ላላቸው ሀገር ውስጥ ላላቸው ስራ በብር መክፈል ይችላሉ ማለት ነው በአሁኑ አካሄድ።
ኢትዮጵያና ቻይና በስምምነታቸው መሰረት ምን ያህል ተመን ያለው የመገበያያ ገንዘብ እንደሚለዋወጡና ስምምነቱ ለምን ያህል ጊዜ ሊቆይ እንደሚችል ያላብራሩት አቶ አህመድ ዝርዝር ጉዳዮች በማዕከላዊ ባንኮች ንግግር እንደሚወሰኑ ጠቅሰዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና ለገንዘብ ልውውጡ ስምምነት ስኬታማነት የማዕከላዊ ባንኮች ሚና የጎላ እንደሆነ ያስረዳሉ።
ለምሳሌ አንዱ ኢንትረስት ለምሳሌ ቢወርድ ኢንትረስት ብቻ ሳይሆን የመለዋወጫው ገንዘብ ለምሳሌ ብንወድም ባንወድም መተመኛው አንደኛው ዶላር ወይም ዩሮ ሊሆን ይችላል። ስለዚህ ፎሬን ከረንሲ አንደኛው ከፍ ካለ አንደኛው ዝቅ ካለ ይሄ ራሱ በሁለቱ መካከል ያለውን የስዋፒንግ አግሪመንት በተለይ አማውንቱን ሊለውጠው ይችላል። እሱም አብረው ተነጋግረው የሚለዋውጡት ይሆናል። እንግዲህ በሁለቱ መካከል የብሔራዊ ባንክ ሚና ከፍተኛ ነው የሚሆነው። እሱ ነው ለነጋዴዎቹም ያንን ገንዘብ የሚሰጠው። በዛም በኩል በዛ መልኩ ይሆናል የሚካሄዱት።
ከቻይና ጋር ተደረሰ ያሉትን የገንዘብ ልውውጥ ስምምነት ከማክሮ ኢኮኖሚ ማሻሻያው ጋር ያገናኙት የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምምነቱን ተጨማሪ ከፍተኛ የውጭ ምንዛሪ የሚያስገኝ ነው ሲሉ አሞካሽተውታል። በአውሮፓውያኑ የቀን አቆጣጠር ካለፈው ጥር አንድ አንስቶ የብሪክስ አባል የሆነችው ኢትዮጵያ የገንዘብ ልውውጥ ስምምነት ያደረገችው ከሁለት የስብስቡ አባላት ጋራ ነው። ከእርሷ ጋራ በተመሳሳይ ጊዜ ብሪክስን ከተቀላቀለችው የባህረ ሰላጤዋ ሀገር የተባበሩት አረብ ኤምሬቶች ጋራ ካደረገችው የገንዘብ ልውውጥ ስምምነት ከአንድ ወር ያህል በኋላ መሆኑ ነው ከብሪክስ መስራቿ ቻይና ጋር መሰል ስምምነት ማድረጓን ያስታወቀችው። ይህ በእንዲህ እንዳለ ፕሬዚደንት ሺ ጂንፒንግ ትናንት በነበረው የቻይና አፍሪካ የትብብር መድረክ የሁለተኛ ቀን ውሎ ላይ ባሰሙት ንግግር በአፍሪካ ለተጨማሪ የመሰረተ ልማት ግንባታዎች በሶስት ዓመታት ውስጥ ወደ 51 ቢሊዮን ዶላር የሚጠጋ ገንዘብ ሀገራቸው በብድርና በኢንቨስትመንት ፈሰስ እንደምታደርግ እንዲሁም ቢያንስ ቁጥራቸው 1 ሚሊዮን ለሚደርስ የአፍሪካ ዜጎች የሥራ ዕድል እንደምትፈጥር ቃል ገብተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ